Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬው የጋቢና ጉዟችን ወደ ፍርድ ቤት እናመራለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በነጻ ተሰናብተዋል።
አዋጅ የተሻረ በመሆኑ በነጻ ተሰናብተናል ብሎ ነው ብይን የሰጠው።
ጠበቃቸው አቶ ሽብሩ በለጠ ናቸው። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቻለሁ በሚል በጽሑፍ ያቀረበውን ሪፖርት በድምጽ ያቀርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጠ።
አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምጽ ቅጂ ይቀር።
ጠበቃቸውን አነጋግረናል። ኢትዮጵያዊ ትውልድ ያላቸውን ሼክ መሐመድ አላሙዲን ጨምሮ በከፍተኛ ባለስልጣናትና ንጉሳዊ ቤተሰብ ላይ የተላለፈው የእስራት ዘመቻ United States እንዴት ታየዋለች?
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner. We call on the government.
የሳውዲ መንግስት በሙስና የተጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኑዌርት የሰጡት አስተያየት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በትናንትናው ዕለት በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች 4 ሶማሌ አሜሪካውያን አሸነፉ። በመካከለኛው ምዕራብ ዩናይትድ ስቴትስዋ የሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምህረት የምክር ቤት አባልነት በመመረጥ የመጀመሪያው ሶማሌ አሜሪካዊ አብዲ ዋርሳሜ ተፎካካሪያቸውን መሐመድ ኑርን በ50-47 በመቶ በሆነ ጠባብ ልዩነት በማሸነፍ ነው በድጋሜ ተመረጡት። ከጥር ወር አንስቶ ሁኔታዎችን መልካም ነበሩ፣ አሁን ግን በምርጫው እንድንሸነፍ በእጅጉ ደስ ብሎናል ብለዋል ዋርሳሜ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት። ሁለተኛው የምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሊያ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ ዋርሳሜ ተናግረዋል።
ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በሀገር ውስጥ የሥራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸውን ካደረጓት ቤዥንግ ዛሬ ገቡ። ትራምፕ ከቻይናው አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለስልጣናት ጨምረው እንደገለጡት ፕሬዝዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒውክሌር ፕሮግራሟን ታቋርጥ ዘንድ ግፊት እንድታደርግባት ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግር በጉዳዩ ላይ ትኩረት ያደረገ ንግግር ነው የሰጡት። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግራቸው ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒውክሌር ጦር መሳሪያ ቅመማ ፕሮግራማቸው እንዲያቋርጡ ሲሉ ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል።
በስተመጨረሻም በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች ካሸነፉ ሶማሊያውያን መካከል ከአብዲ ዋርሳሜ በተጨማሪ አብዱል ቃድር ሐሰን የተባለ ወጣት ሶማሊያ አሜሪካዊም ለሚኒያፖሊስ ከተማ የፓርክና የመዝናኛ አገልግሎት ቦርድ አባልነት ሲመረጥ ፋርቱን አህመድ ከሚኒያፖሊስ በስተምዕራብ በሚገኘው የሆፕኪንስ ከተማ የትምህርት አስተዳደር ቦርድ አባልነት ተመርጠዋል። ለምሽቱ ያዝናቸው የጋቢና ዜናዎች እነዚህ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀዳሚው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን። የቀድሞ የአንድነት ለፍትህና ለዲሞክራሲ ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በፍርድ ቤት በነጻ ተሰናብተዋል። መለስካቸው አማሃ ዝርዝሩን ይዟል።
ፍርድ ቤቱ ዛሬ ለብይን በቀጠረው መሰረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ ያስቸኳይ ጊዜ አዋጁ የተሻረ በመሆኑ ተከሳሾቹም በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ሕግ በግንቦት ወር 2009 ዓ ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን ያስቸኳይ ጊዜ አዋጁንና ያስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሷቸው ነበረ። ከዚያም ባሻገር ክስ ሳይመሰረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማችሁ አልነበረም ወይ የሚል ጥያቄ ለአቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ።
የወንጀል ሕጉ መሰረታዊ መርሆች ላይ የወንጀል ሕግ ወጣኋላ ተመልሶ አይሰራም አንዱ ነበርና ያንን አቅርበን ተከራክረን በአቃቤ ሕግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ በወንጀል መርህ ስለማንገዛ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁ ከወንጀል ሕጉ በኋላ የወጣና የሚበልጥ ነው በማለት ወደኋላ ተመልሶ አይሰራም የሚለው የወንጀል ሕግ መርህ እዚህ ላይ አይሰራም፣ ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ያንን ያቀረብነውን መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጅ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብለው ነው ብይን የሰጠው።
ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ሕግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቼዋለሁኝ በሚል በጽሑፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጥቷል። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ በትዕዛዙ ተመልክቷል። ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አለልኝ ምህረቱን አነጋግራቸዋለች።
ከወልቃይት ህዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ.ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትዕዛዝ የሰጠው ጠበቆቹ አቃቢ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለልኝ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋግሬያቸው ነበር።
ይህ ኮሎኔል ደመቀ ዘውዱ ጉዳይ የፌዴራል ጠቅላይ አቃቢ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቢ ሕግ የምስክሮችን አሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን አጠናቅቄያለሁ በማለት ክርክሩ ተመርምሮ ብይን ሊሰጥበት ቀጠሮ ይዞ ነበር ለጥቅምት 27/2010 ዓ.ም ከሶስት ቀን በፊት ማለት ነው።
እሺ፣ በቀጠሮ ቀን ምን ሆነ?
ቀጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም ማይከላከሉ እንደሆነ የአቃቤ ሕግ ማስረጃዎች ሲመርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመሰጠቱ በፊት በተከሳሽ ጠበቆች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበ መቃወሚያ ላይ ውሳኔ ለመስጠት ትዕዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፅ ማለት ነው።
ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስቲ ግልጽ ያድርጉት።
በሪፖርት መልክ የተዘጋጀው ከስልክ ንግግር ነው ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ከተታ ወርቄ ፋይቀየም መከረብ ያለበት ከተኛ የሆነ ድምጽ ነው የስልክ ድምጽ ነው መከረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የሚያመቃውነ።
ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ?
ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምጽ ቅጅ ሊቀርብ፣ ሁለተኛው ደግሞ ከኮሎኔል ደመቀ ዘውድ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህን እንዲቀርብ ነው ያዘዘው።
ይህንን የፍርድ ቤቱን ትእዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል? ከተሰጠ ለመቼ ነው የተሰጠው?
ተለዋጭ ቀጠሮ የተሰጠው ለህዳር 19 2010 ዓ.ም ነው።
በሐምሌ 4 ለሐምሌ 5 አጥቢያ 2008 ዓ.ም ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ህይወት ማለፉ፣ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ ተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችን ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛ ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ተከታተሉን። ገና ዝግጅቶችን ማለን። ከፍተኛ ባለስልጣናትን የንጉሳዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግስት የሚመሰርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲ ንጉስ ሳልማን እና የ32 ዓመቱ አልጋ ወራሽ የጀመሩት የጸረ ሙስና ዘመቻን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት 11 ልዑሎች፣ 4 ሚኒስትሮች እና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ አላሙዲም በሪትስ ካርልተን ሆቴል የቁም እስር ላይ ይገኛሉ። የአሜሪካ ድምጽ ሲድኒ ሼን የዘገበችውን ሄኖክ ሰማዝጌር እንዲያቀርቦታል።
በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልብ የሳበ ሆኗል። በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል፣ እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለሀብት ሼክ መሐመድ ሁሴን አላሙዲም ይገኙባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል።
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner.
የሳውዲ መንግስት በሙስና የተጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስራቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኑዌርት ጥያቄው ለዋይት ሀውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምጽ አስተያየታቸውን የሰጡ ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አምር በብሩኪንግስ ኢንስቲትዩት አጥኚ ናቸው።
At least nominally into the clampdown on corruption. What has raised eyebrows and it may
እነዚህ ስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። ስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርገዋል። አስቡት እስኪ፣ ዩናይትድ ስቴትስ ውስጥ አንድ ቀን ጠዋት በዜና ቢል ጌትስ እና ዋረን ባፌት መታሰራቸውን ብትሰሙ በምጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል?
በሳውዲ አረቢያ ሰላምና መረጋጋት ላይ ስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኃላፊነቱና መልሱ የአካባቢው ባለስልጣናት ይሆናል ብለዋል።
I think we know exactly where the responsibility lies in the region for much of the destabilization, and we've seen the activities of Iran. We've seen the activities of Iran in Yemen. We've seen the hand of Iran in
ሀላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለም ነው።
የሊባኖስ ጠቅላይ ሚኒስትር ሳድ ሀሪሪ እሁድለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አመር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል።
I believe that Secretary Tillerson also has the knowledge and ability to do this that he brought with him from his years in Exxon where he was already managing competition and conflict.
የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባህረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለኔ ጥያቄው ፕሬዚደንት ትራምፕ ይሄን እንዲሆን ይፈልጉ አይፈልጉ የሚታወቅ ነገር የለም።
የፖለቲካ ተንታኙ አመር ፕሬዚደንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል።
እንኳን ደህና መጣችሁ ደስ ላለች ሀገራችን እንኳን ደህና መጡ ወጀከያችን ልጅናት ሀገራችን የተፈጥሮ አፍታችን ተስማሚ ነው አየራችን ለምለሙ መሬታችን ተራራና ወንዞቻችን ብዙ አሉ ተርሶቻችን ተጠብቆ በጀግኖቻችን የጥቁር ህዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን በአርበኞቻችን መግደዳችን እንግዳ ተቀባይ ህዝባችን ባህላችን የቡና ጠጡ ስርዓታችን ተካፍለን መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታ ማዘናችን ያለው አብሮነታችን በጃኖ በጥበብ ማጌጣችን ማማራችን እቺ ናት እናታችን ፍቅራችን ደስታችን ገነታችን ምድራችን እስርታችን መገኛችን ቦታችን እናታችን አለታችን Survivors of the fittest, so I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like Minute X train tracks. Yeah, from Nazareth to Shashamani. Got a Zion army shooting the sheriff like Bob Marley. Ja, by my side so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Axum and Lalibela. The perfect weather, it's my homie, nothing better. I wrote this letter to Ethiopia forever. The new world order, I'm trying to get the cheddar. Never sever enemies with the spiritual force, which of course is the source of the biblical. Lyrical verses perform miracles. Victory is never achieved by individuals.
የምትከታተሉት የአሜሪካ ድምጽ ሬዲዮ ነው። ጋቢና ቪኦኤ ይቀጥላል። ተከታዩና የመጨረሻው ዘገባችን የሚሆነው ደ ሄግ ኔዘርላንድስ ውስጥ በአንድ የቀድሞ የደርግ ባለስልጣን ላይ የተመሰረተ ክስ ላይ ይሆናል። መለስካቸው ማዝርዝሩን ይዟል።
አቶ ወርቁ ደመና ከ40 አመታት በፊት በደብረ ማርቆስ ከተማ ወይን ቤት የመቶ አለቃ እሸቱ ዓለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ.ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም። ግን ብዙ ምልክቶችን ማየት ይቻል ነበር። አቶ ወርቁ ደመና
ነሐሴ መጀመሪያው ከ ነሐሴ 1 እና 2 ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ኮርነር አንድ ማዕዘን በኩል ትልቁ ጉድጓድ ሲቆፈራየል እንደው የሚቆፍሩትም የተወሰኑት የኛው ምናቃቸው ስረኞች ናቸው እና ለምን ሲመጡ ከቁፋሮ መልስ እንጠይቃቸዋለን ለምንድን ነው የምትቆፍሩት ማንንም የነገረን ነገር የለም ነገር ግን የራሳችንን መቃብር ሳይሆን አይቀርም ይሃለይ ልጅ ነበር እና ሲቆፈር ተመለከተን በጣም የሐዘን ድባብ በሆነ ቤት ውስጥ ሰፈነ በጭንቀት ቆየን ወደ ነሐሴ 5970 ዓመተ ምህረት የተወሰነ ስረኞች ተጠራን በሆነ ቤት አስተዳደር በፖሊሶች ተጠራስናችን ረጅም ዝርዝር ተጠራና የተወሰነው 2 ዓመት ከዛን ጊዜ ጀምሮ የሚቆጠር ሌሎቹ ደግሞ 3 ዓመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ ዓለሙ የሚመራው ኮሚቴ እንደነበረ ተነገረን አንዳንዶች የተበሳጩ አሉት ይዝለኛል እኔ አልተበሳጨሁም ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ተጽናናለሁ የራስ ህይወት በመትረፉ በሌላ በኩል ደግሞ እነማን ይሆኑ የትኞቹ ጓደኞቻችን ይሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለህ ታስባለህ እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን እንደዚህ ይሄንን ፍርድ የሰማ መኝታዎቻችንን ማስተካከል ሊጀምርነው መኝታችንን ማስተካከል ፍራሻችንን እዛው እየሰፋን እናዘጋጀው ፍራሽ ነበር በየጊዜው ታጠባዋለ የስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ
ከዚህ የስራት ፍርድ በኋላ ነሐሴ 8 ቀን 1970 ዓ.ም ተመረጥ ለካምሌ 29 ቀንም ተመስል እንደነበረ አትወርቁ ያስታውሳሉ እስረኞች በጊዜ ወደ የመታሰሪያ ክፍላቸው እንዲገቡ ታዘዙ።
በጣም የሚያስጨንቅ ጊዜ ነበር። ያን ልክ እንደ ተጠየቅን ሁላችንም ያው የገመትነው ነገር አለ ጉድጓድ ሲቆፈር አይተናልና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም እምነት ነበር። እና ሁሉም በሐዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥ ነው ያለው። ያ ወደ 5000 የሚደርስ እስረኛ እንግዲህ ወደ 3000 ምን ሆነው የፖለቲካ እስረኞች ስንሆን ወደ 2000 አካባቢ ደግሞ ደረቅ ወንጀለኛ ይባላሉ። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደል በመሳሰሉ ወንጀሎች የታሰሩና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው በዛም ይችላል ፖለቲከኛ ሆን ካልሆን እንደተጠበቀ ነው። ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች የወታደር ጫማዎች ዱብ ዱብ ማለት ጀመሩ ተሰማዋለህ። በጣም የሚዘገንን የሚያስፈራራ እንትን ነው ድምጽ ነው። እና በየክፍሎች ይሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል በመስኮቱ በኩል ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው አስተሳሰ እንትን ካቦ አስተሳሰሩን ይጠይቃል ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝ ስራት ይታሰሩና ከክፍል ይወጣሉ። ወደ ቤተክርስቲያኑ አቅጣጫ ነው ሁሉም የሄዱት እንመለከት ነበር በመስኮት በኩል። በጣም ረጅም ሰዓት ነው የፈጀው ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያቀው እስረኛው በደረሰው መረጃ መሰረት 82 እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ አለ ጎኔ ያለው መታሰሪያ ክፍል ውስጥ እኔ 22 ቁጥር ነበርኩ 23 ቁጥር ውስጥ የሚኖር በጣም ይወደኛል ለምን እንደሆነ ብዙም አላቅም ጉሙዝ ነው እና ልክዚህ ጧጧት ሰላም እንባባላለን አንዳንድ ወሬ እንለዋወጣለን እና ያን ለጧትም እሱ ራሱ እንደውም ይጠብቀኝ ነበር ከክፍሌ ክፍላችን ተከፍቶ እስከወጣ ድረስና አገኘኝ ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ከዛ ከጉሙዝ ጓደኛዬ ጋራ ጨዋታ ጀመርን። የት ነበር ከተናንት ምሽት አልኩት እንዴ እዛ ስረዳው አነጋገሩ የጉሙዙ አክሰንት አለው እንትን ስረዳኩ ነበር ተናንት መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን ሌሎቹም የተወሰኑት ጉሙዝ ናቸው እዛ ፍርደኛ ናቸው ፍርድ ያገኙ በነፍስ መግደል ነው የተወነጀሉት ወህኒ ቤት ውስጥ ብዙ አመት ኖረዋል ስለዚህ ለብዙ ጉዳይ ይፈልጋሉ በወታደሮቹ አስተዳደሩ በመናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናቃለን ከዛም ልጣቃሉ እና እዛ ልንረዳ ሄደን እንደው ያየሁትን ዙዲ ነገር ነው የሚለኝ ስሜን ትንሽ ጠመም ያደርገዋል ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት ምን አየህ ሰጠኝ አልኩት ከዚህ ይሄዱ የፍጥኝ ታስረው የወጡት እስረኞች በሙሉ ቤተክርስቲያን ነው የሚመጡት እና ቤተክርስቲያን መጣለቃሽቶ አለ እዛ ስማቸውን እሱ ያጣራል ከዛ በኋላ እንዴት እንደሚመጣቸው አይታወቅም የተወሰኑ ወታደሮች እኛ አይተናቸው ማናቃቸው ወታደሮች ናቸው የወኒ ቤቱ ፖሊሶችም አይደሉም ይመጣቸዋልና ሲወድቁ በሆነ በገመድ ሸመቀቋቸዋል አንገታቸውን ይጠመዝዙታል በጣም በማይገባን መንገድ ከዛ ውሰዱ ይሉናል ሰውነታቸውን በቃ ሞተዋል ወሰዷቸው እንባላለን በባሬላ ይሄ አፈር መሸከሚያ የለም በሱ እየተሸከመን እዛ ጉድጓድ ያሲቆፈረ ሰሞኑን ያየነው ጉድጓድ ውስጥ ነው ይወሰድን የጣልናቸው አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ከበደ ግዙፍ እስረኛ ነው እንትን ሰውነቱ ትልቅ ነው እና ሲያምረኝ አልሞተም ነበር አልሞት ብሏቸው ብዙ ታግለዋል ለኛ እንትን የሚሉ ወታደሮቹ መጨረሻም ለኛ ወስዳችሁ ሰውነቱን ጣሉ አስከሬኑ ወደ ጉድጓዱ ሰዱ ስንባል ትንሽ ሊያወራን ሁሉ ይፈልግ ነበር እና በደንብ ሙሉ ለሙሉ አልሞተም ነበር ሲያምረኝ ጉድጓድ ውስጥ ስንጥለው ይሄን ሁሉ ነው ያለኝና በጣም ይዘገንን ነበር 82 ልጆች ሌሎች በሚቀጥለው ቀን ደሞ ሁለት ልጆች እንደጨመሩ ሰምተናል ሁለት እስረኞች
በሕግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ የተከበራችሁ ዳኞች ዛሬ ከዚህ የተገኘሁት ፍትህን ፍለጋ እንጂ ለበቀል አይደለም ብለው ነበር ከዚህ ፍትህ አደባባይ የምንማረው ሌላው ነገር ምንድነው የሚል ጥያቄም ሰነዘርኩላቸው
እሸቱን ለፍርድ በማቅረብ ነገ እንደ እሸቱ ዓለሙ ምንም ህግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋል ይደርንጂ ይሄ ጉዳይ እኮ አሁን 40 አመት አልፎታል ከ40 አመትም በኋላ ግን ትኩስ ነው እንደዚሁ ነው ወደፊት የሸቱ ዓለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይ በአንድ በተፈጠረ አጋጣሚ ከህግ ውጪ ወይም ራሱን ህግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው ወደፊቷን በህግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ህግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት ምንፈልገው
አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓመተ ምህረት መቶ አለቃ ሸቱ ዓለሙ ፍርዳቸውን ያገኛሉ አቃቢያነ ህጉም ተከሳሹ በተከሰሱበት የህግ ድንጋጌ ከፍተኛው ቁጣት እንዲጣልባቸው ጥያቄ ማቅረባቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ እንቀበላለን። እንድታደርሱን ከወዲሁ ነው የምንጠይቀው። ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም እንደዚሁ አስተያየቶቻችሁን ስጡን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። እንግዲህ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ እንገናኛለን።